የአሜሪካ ድምጽ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፈው የዛሬ አርብ ሚያዝያ 21 2014 ዓመተ ምህረት ምሽት ዝግጅታችን ጀመረ። በስልጤ ዞን ወረቤ ከተማ እና በሳንኩራ ወረዳ በተፈጸመ ጥቃት ቤተክርስቲያናት መቃጠላቸውና በካህናት ላይ ጉዳት መድረሱ ተገለጸ።
በተለይ ወራቤ ደብረ ኃይል ቅዱስ ሩፋኤል ላይ በቀጥታ ገብተው የቤተክርስቲያኑን ጉልላት በማውረድ በማቃጠል የካህናት መኖሪያውንም የጥበቃና የጀነሬተር ቤትም ነበር ያንንም በማፍረስ በማቃጠል በዚያ ነው እንግዲህ ጉዳት ያደረሱት።
በኢትዮጵያ ኦርቶዶክስ ቤተክርስቲያን የሃዲያና የስልጤ ዞኖች ሀገረ ስብከት ስራ አስኪያጅ መላከ ህይወት ቀሲስ ንጉሴን ነው የሰማችሁት። የዚህ ዜና ዝርዝር ሙሉ ዘገባው ከዜና በኋላ ይቀርባል። ሰላም ጤና ይስጥልኝ፣ እንደምን አመሻችሁ የተከበራችሁ አድማጮች። ፕሮግራሙን በመምራት አብራችሁ የማመሻው ስመኝሽ የቆየ ነኝ። ኤልያስ አስማረ ከስቱዲዮ ያቀናብርልናል። በምስልና ድምጽ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም የዌብና የማህበራዊ ድረ ገጽ ፕሮዲዩሰር ሰራችን አበባየው ገበያውም አብረውናሉ። የምሽቱ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በፌስቡክ @voaamharic ላይ በቀጥታ እየተላለፈ ይገኛል። እንድትከታተሉ እንጋብዛለን። እስከ ምሽቱ 4 ሰዓት ድረስ አብረናችሁን ቆያለን። እናንተም አብራችሁን ቆዩ። አሁን በቅድሚያ የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ።
ጤናስጥልኝ፣ እንደምናመሻችሁ አድማጮች። የሰዓቱን ዜና የማሰማችሁ ቆንጂት ታዬ ነኝ። የዩናይትድ ስቴትስ መንግስት በኢትዮጵያ ለወባ መከላከልና ቁጥጥር የሚውል የ9.5 ሚሊዮን ዶላር ድጋፍ ይፋ አድርጓል። ዛሬ በአዳማ በተደረገው የወባ ምርመራ ማዕከልን በአዲስ መልክ ስራ የማስጀመር ስነ ስርዓት ላይ በኢትዮጵያ የዩናይትድ ስቴትስ የልማት ተራድኦ ድርጅት የዩኤስኤአይዲ ዳይሬክተር ሻን ጆንስ መርሃ ግብሩን ይፋ አድርገዋል። በስነ ስርዓቱ ላይም ሀገራቸው የኢትዮጵያን የወባ ወረርሽኝን የማጥፋት ዘመቻ መደጎሟን ትቀጥላለች ብለዋል። ገልሞ ዳዊት ተጨማሪ አለው።
ይህ በአዳማ ከተማ በአዲስ መልክ የተገነባው አዲስ ባለ 7 ወለል ህንጻ በኢትዮጵያ የመጀመሪያ መሆኑ የተነገረው የአዳማ የወባ ምርምርና ስልጠና ማዕከል ነው። በ1958 በኢትዮጵያ የተከሰተውን የወባ ወረርሽኝ ተከትሎ የተቋቋመው ይህ የምርምር ማዕከል የጤና ሚኒስቴር በመደበው ገንዘብ አዲስ ህንጻ ተገንብቶለት ዛሬ በይፋ ተመርቋል። ዶክተር ደረጀ ዱጉማ በኢትዮጵያ የጤና ሚኒስቴር ሚኒስትር ዴኤታ ናቸው።
በቀጣይነት እንግዲህ ከዚህ ተቋም ምንድነው የሚጠበቀው የሚለው በሀገር አቀፍ ደረጃ አሁን ወባን የማጥፋት ወይም ደግሞ የማስወገድ ስትራቴጂ እስከ 25 ይዘናል። 2030 ላይ ደግሞ ጨርሶ ከኢትዮጵያ ውስጥ ወባን የማስወገድ እቅድ ነው የተያዘው ማለት ነው። ይሄንን ከግብ ለማድረስ ይሄ ተቋም በጣም ትልቅ ኃላፊነት አለበት።
ዶክተር ደረጀ ተቋሙ ስልጠናዎችን ከኢትዮጵያ ውጭ ላሉ የጤና ባለሙያዎች መስጠቱን ተቆመው ካሁን በኋላ ተቋሙን ለማስተዳደር የተረከበው የአርመር ሃንሰን የምርምር ኢንስቲትዩት ብዙ ይጠበቅበታል ብለዋል። ሲን ጆንስ በኢትዮጵያ የዩናይትድ ስቴትስ የልማት ተራድኦ ድርጅት USAID ዳይሬክተር ናቸው። በዛሬው ዕለት በማይከሉ የህንጻ ምርቃት ላይ ተገኝተው ዩናይትድ ስቴትስ ለኢትዮጵያ የነደፈችውን ቅኝት ለወባ ማስወገድ መርሃ ግብርን ይፋ አድርገዋል። 9.5 ሚሊዮን ዶላር የሚያወጣው ይህ መርሃ ግብር ኢትዮጵያ ወባን በግሮጎሳውያኑ ዘመን ቀመር በ2030 ከድንበሯ ለማጥፋት ያለመችውን ህልም ያግዛል ብለዋል።
Just since 2007, in fact, the United States government and the American people have invested over $480 million.
ከ2007 ጀምሮ የዩናይትድ ስቴትስ እና ህዝቦቿ በኢትዮጵያ ለወባ መከላከል ብቻ የሚውል ከ480 ሚሊዮን ዶላር በላይ በመዋለ ንዋይ መልክ አፍስሰዋል። ደግሞም በዚህ ረገድ ላለፉት 10 ዓመታት መዋለ ንዋያችንን ስናፈስ ነበርን። ከኢትዮጵያውያን አጋሮቻችን ጋርም በመሆንም የወባ ወረርሽኝ ጫናን በመከላከል ረገድ ውጤታማ ሆነናል።
ሚስተር ጆንስ በዩናይትድ ስቴትስ የቀረበውን ወባን የመከላከልና የመቆጣጠር ድጋፍ በበሽታው ለከሰተ የነበረውን 90 በመቶ ሞትን መቀነሱንም በሰጡት ማብራሪያ ተክተዋል። ለአሜሪካ ድምጽ ገልሞ ዳዊት ከአዳማ ከተማ።
የማሊ ወታደራዊ አገዛዝ ፍራንስ 24 ቲቪን እና ሬዲዮ ፍራንስ ኢንተርናሽናልን አገደ። ይህ የሆነው የዜና ማሰራጫዎቹ የማሊ የጦር ሰራዊት በህዝብ ላይ የበደል ተግባር እየፈጸሙ ነው የሚሉ ሪፖርቶች መውጣታቸውን ተከትሎ ነው። የአርኤፍአይ እና የፍራንስ 24 ባለቤት የሆነው ፍራንስ ሚዲያ ሞንድ የተባለው የፈረንሳይ መንግስት ኩባንያ የማሊ መንግስት ያስተላለፈው የገዳ ውሳኔ እንደደረሰው ገልጾ መሰረተ ቢስና በማናለብኝነት የተወሰደ ብሎ አውግዞታል። ውሳኔውን እንዲቀለብስም የተቻለንን ሁሉ እናደርጋለን ብሏል። አፍሪካ ነክ ጉዳዮች ላይ በብዛት የሚዘግቡት ሁለቱ ጣቢያዎች ማሊ ውስጥ ብዛት ያለው አድማጭ አላቸው። የማሊ መንግስት ሁለቱን ጣቢያዎች ያገዳቸው በማሊና በቀድሞዋ ቅኝ ገዢዋ በፈረንሳይ መካከለ ያለው ግንኙነት በዲሞክራሲ ዘውታውና ሩሲያውያን ቅጥር ወታደሮችን አስገብታለች መባሏን ተከትሎ በከፍተኛ ደረጃ ባሽቆለቆለበት ባሁን ወቅት መሆኑ ነው። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ፕሬዚደንት ጆ ባይደን ለዩክሬን የሩሲያን ወረራ ለመመከት ድጋፍ የሚውል የ33 ቢሊዮን ዶላር ተጨማሪ እርዳታ እንዲፈቅድ ምክር ቤትን ጠየቁ። የዩናይትድ ስቴትስ የተወካዮች ምክር ቤት ለዩክሬን የሚላክ ወታደራዊ ድጋፍን የሚያጓትቱ እንቅፋቶችን ለማስወገድ የታለመ ረቂቅ ሕግ በከፍተኛ ድምጽ አጽድቋል። ሁለቱ እርምጃዎች ዩናይትድ ስቴትስ ለዩክሬን የምትሰጠውን የጦር መሳሪያ እርዳታ መጠን ለማሳደግና ለማፋጠን በእጅጉ እንደሚረዱ ተገልጿል። ፕሬዚደንት ባይደን ትናንት በዋይት ሃውስ ባደረጉት ንግግር ለዩክሬን ነጻነት የምናወጣው የምንከፍለው ትንሹ ዋጋ ነው ብለው እኛ ዩክሬን ራሷን እንድትከላከል እየረዳን እንጂ ሩሲያን እያጠቃን አይደለንም ብለዋል። ዋይት ሃውስ እንዳስታወቀው ከ33 ቢሊዮን ዶላሩ ተጨማሪ ድጋፍ እቅድ ውስጥ ከ20 ቢሊዮን በላይ የሚሆነው ለአዲስ የጦር መሳሪያና ወታደራዊ ድጋፍ 8.5 ቢሊዮን ዶላሩ ደግሞ ለምግብና ለኢኮኖሚ እርዳታ ይውላል። ይበዚህ እንዳለ ሩሲያ በመስራቅ ዩክሬን አዲስ ጥቃት ያካሄደች ባለችበት ባሁን ወቅት የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴረሽ በዩክሬን ዋና ከተማዋን ኪየቭንና በሩሲያ ጥቃት የወደሙ የአካባቢዋን ከተሞች ጎብኝተዋል። ጉቴረሽ በማስከተልም ከፕሬዚደንት ቮሎዲሚር ዜሌንስኪ ጋር ተገናኝተው ተነጋግረዋል። ዋና ጸሐፊው አርፒንንና ሌሎችንም ከተሞች በጎበኙበት ወቅት በጦርነቱ ትልቁን ዋጋ እየከፈለ ያለው ሲቪሉ ህዝብ ነው ብለዋል። ሩሲያ ዩክሬንን መውረሯ ፊንላንድና ስዊድንን የሰሜን አትላንቲክ ቃል ኪዳን ድርጅት አባል የመሆን ጉዳይ ላይ እንዲወስኑ ቀስቅሷቸዋል። የኔቶ ዋና ጸሐፊ የንስ ስቶልተንበርግ ሁለቱ ሀገሮች መግባት ከፈለጉ እጃችንን ዘርግተን እንቀበላቸዋለን ብለዋል። ሩሲያ የሁለቱን ሀገሮች ኔቶን መቀላቀል እንደምትቃወም ካሁን በፊት ማስታወቋ የሚታወስ ነው። ይህ በዚህ እንዳለ ዩናይትድ ስቴትስ የሩሲያና የዩክሬን ድርድር ውጤታማ እንደሚሆን የሚያሳይ ፍንጭ አላገኘሁም አለች። ሩሲያ በዩክሬን ላይ የከፈተችው ጦርነት ሶስተኛ ወሩን በያዘበት በዚህ ወቅት የሁለቱ ወገኖች ድርድር ፍሬያማ እንደሚሆን ብዙም ምልክት አላየንም ሲሉ አንድ ከፍተኛ የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ባለስልጣን ናቸው የተናገሩት። የውጭ ጉዳይ ሚኒስቴር አማካሪ ዴሪክ ሾሌ ለቪኦኤ በሰጡት ቃል ሩሲያውያኑ ትርጉም ባለው መንገድ ለመደራደር ፈቃደኝነቱ ያላቸው አይመስልም ብለዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ ጉቴሬሽ ማክሰኞ ዕለት ሞስኮን ከገበኙ በኋላ ወደ ኪየቭ የተጓዙ ሲሆን በሞስኮ ቆይታቸው ከፕሬዚደንት ቭላዲሚር ፑቲን ጋር ለሁለት ሰዓት ያህል ተወያይተዋል። የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ጉቴሬዥን ወደ ሞስኮና ኪየቭ ከማምራታቸው በፊት እንዳነጋገሯቸው የገለጹት ዴሪክ ሾሌ ወደ ሰላም የሚያመራ ሁኔታ ይኖር እንደሆነ ከርሳቸው ለመስማት በጉጉት እንጠብቃለን ብለዋል። በመጽሔት ክፍለ ጊዜ የዩክሬን ጦርነት ዙሪያ ዝርዝሩን የያዘ ዘገባ ይቀርባል። በመካከለኛው ምስራቅ ዜና በኢየሩሳሌም አላክሳ መስጊድ ግቢ ውስጥ ዛሬ በፍልስጤማውያንና በእስራኤል ፖሊሶች መካከል ግጭት ተቀስቅሶ 42 ሰዎች እንደቆሰሉ ተገለጸ። በሁለቱ ወገኖች መካከል ለሳምንታት ግጭት በተካሄደበት መስጊድ በዛሬው የረመዳን ወር የመጨረሻ አርብ ባገረሸው ግጭት በጽኑ የቆሰለ ሰው አለመኖሩን፣ ነገር ግን 22 ሰዎች ለሕክምና ሆስፒታል መወሰዳቸውን የፍልስጤም ቀይ ጨረቃ ገልጿል። እንደ አውሮፓ አቆጣጠር ባለፈው 2021 ዓመተ ምህረት በሜዲትራኒያን ባህር ወይም በአትላንቲክ ውቅያኖስ በአደገኛ ጉዞ ላይ ከ3000 በላይ ስደተኞች፣ ጥገኝነት ጠያቂዎች እና ፍልሰተኞች መሞታቸውን ወይም የደረሱበት መጥፋቱን የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽነር አስታወቀ። ይህ አሃዝ ከዚያ ከሁለት ዓመታት በፊት በ2019 ከነበረው አሃዝ ከሁለት እጥፍ በላይ የሚበልጥ መሆኑን ጠቁሟል። በዚህ ዓመት ደግሞ ተጨማሪ 553 ሰዎች አውሮፓ ለመድረስ ሲሞክሩ ህይወታቸውን ማጣታቸውን ወይም የደረሱበት እንደጠፋ ድርጅቱ አስታውቋል። የዩኤንኤችሲአር ቃል አቀባይ ሻቢያ ማንቱ አብዛኞቹ ሰዎች አደገኛ የባህር ጉዞን ለማድረግ የሚነሱት ደህንነታቸው የሚጠበቅበት ወይም የተሻለ ኑሮ ለማግኘት በመጓጓት መሆኑን አስረድተዋል።
Most of the sea crossings took place in packed unseaworthy inflatable boats.
አብዛኞቹ ፍልሰተኞች ባህሩን ሊያቋርጡባቸው የሚሳፈሩባቸው ጀልባዎች የተጨናነቁ፣ ከሚነፋ ጎማ የተሰሩ፣ ለባህር ጉዞ የማይገቡ ደካማ ጀልባዎች ናቸው። ብዙዎቹ ይገለበጣሉ ወይም ይተነፍሱና የሰው ህይወት ይጠፋል። ሴኔጋልና ሞሪታኒያን ከመሳሰሉ አካባቢዎች ወደ ካናሪ ደሴቶች የሚደረገው ጉዞ ደግሞ በጣም አደገኛ ከመሆኑም ሌላ 10 ቀን ይወስዳል። አብዛኞቹ ጀልባዎች አቅጣጫቸውን እየሳቱ ባህሩ ላይ በያለበት ይዋለላሉ ወይም ይሰጥማሉ፣ የደረሱበትም ይጠፋል።
በየብስ የሚደረጉ ጉዞዎችም ያንኑ ያህል በጣም አደገኛ መሆናቸውን የገለጹት ቃል አቀባይዋ በባህር ጉዞ ላይ ከሞቱት ቁጥራቸው የበለጠ ስደተኞች በሰሃራ በረሃና ሜዲትራኒያን ጠረፍ ላይ ህይወታቸውን ማጣታቸውን አክለው ገልጸዋል። ብዙዎቹም በህገወጥ አስተላላፊዎችና የታጠቁ ወንጀለኛ ቡድኖች፣ አንዳንዴም በመንግስታት ኃይሎች እጅግ ሰቅጣጭ ለሆነ ጥቃት ይጋለጣሉ ብለዋል። በመጨረሻም በዩናይትድ ስቴትስ ይደገፍ የነበረው የአፍጋኒስታን መንግስት መውደቁ የታሊባን ተዋጊዎች ከ7 ቢሊዮን ዶላር በላይ የሚያወጡ የአሜሪካ ወታደራዊ መሳሪያዎች እጃቸው መግባቱን ተገለጸ። ይህ የተገለጸው በዚህ ሳምንት ለዩናይትድ ስቴትስ ምክር ቤት አባላት የቀረበ ሪፖርት ላይ ሲሆን የመከላከያ ሚኒስቴር ፔንታገንም አረጋግጦታል። አድማጮች፣ ለሰዓቱ ያለን ዜና በዚሁ አበቃል።
ቆንጂት ታዬን ለዜናዎቹ አመሰግናለሁ። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ አርብ ሚያዝያ 21 2014 ዓመተ ምህረት ምሽት ዝግጅታችንን ነው ከአሜሪካ ድምጽ ራዲዮ እየተከታተላችሁት ያላችሁት። በድጋሚ ለማስተዋወስ ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችንና በፌስቡክ በቀጥታ እየተላለፈ ይገኛል። እንድትከታተሉ በድጋሚ እንጋብዛለን። አሁን ወደ ቀዳሚው የአብይ ርዕስ ዘገባችን እንለፍ። ትላንትናና ዛሬ በስልጤ ዞን ወረቤ ከተማና በሳንኩራ ወረዳ በተፈጸመ ጥቃት 5 አብያተ ክርስቲያናት ለቃጠሎ መዳረጋቸውንና ካህናትም ጉዳት እንደደረሰባቸው በኢትዮጵያ ኦርቶዶክስ ቤተክርስቲያን የሃዲያና የስልጤ ዞኖች ሀገረ ስብከት ስራ አስኪያጅ መላከ ህይወት ቀሲስ ንጉሴ ባወቀ ለአሜሪካ ድምጽ ተናግረዋል። ጥቃቱን ለማስቆም ከመከሩ ተማሪዎች መካከል 3 ተማሪዎች ሲገደሉ ቁጥራቸው በውል ያልታወቀ ደግሞ ተጎድተው ሆስፒታል መግባታቸውን መላከ ህይወት ቀሲስ ንጉሴ ገልጸዋል። በወራቤ ዩኒቨርሲቲ የአካዳሚ ጉዳዮች ምክትል ፕሬዝዳንት ዶክተር መሐመድ አወል በበኩላቸው በጥቃቱ ህይወቱ ያለፈው አንድ ተማሪ ብቻ መሆኑንና እሱም ለምርመራ ወደ አዲስ አበባ መላኩን እንደሚያቁ ተናግረዋል። በአብያተ ክርስቲያናትና በተማሪዎች ላይ የደረሰውን ጉዳት በተመለከተ በተዋረድ ካሉ የመንግስት አካላት ማረጋጋጫ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ለዜና ወደ ስቱዲዮስ ከገባንበት ጊዜ ድረስም ከኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ጠቅላይ ቤተ ክህነት ጽህፈት ቤትም ሆነ ከቅዱስ ሲኖዶስ የወጣ መግለጫ የለም። የደቡብ ክልል መንግስት ዛሬ ባወጣው መግለጫ ግን ሃይማኖትን ሽፋን በማድረግ በስልጤ ዞን ወራቤ ከተማና በሳንኩራ ወረዳዎች የተፈጸመውን ጥቃት እንደማይታገስ አስታውቋል። ዮናታን ዘብዲዮስ ተጨማሪ አለው።
በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የሃዲያና የስልጤ ዞኖች ሀገረ ስብከት ስራ አስኪያጅ መላከ ህይወት ቀሲስ ንጉሰ ባወቀ በስልጤ ዞን ደረሰ ያሉትን ጉዳት እንደሚከተለው አብራርቷል።
በሀገረ ስብከታችን ባለው በስልጤ ወረዳዎች በእነዚህ ውስጥ ትናንትና ጀምሮ በተለይ ካፍ ላይ እዚያን ጊዜ ጀምሮ ነው ወደ ወራቤ ቅዱስ ሩፋኤል ቤተክርስቲያን ደብረ ኃይል ወደዚያ የመጡ ሰዎች በጋራ ተሰብስበው በተለይ ከፊት የሚመሩ በጣም ጽንፈኛ የሆኑ ሀገርንም ቤተክርስቲያንንም እንደ ለማጥቃት በተነሳ መንፈስ አይነት በዛ ተነሳስተው መጥተው ነው እንግዲህ ብዙ ጥቃት ያደረሱት ቤተክርስቲያኒቱ ላይ። በተለይ ወራቤ ደብረ ኃይል ቅዱስ ሩፋኤል ላይ በቀጥታ ገብተው የቤተክርስቲያኑን ጉልላት በማውረድ በማቃጠል የካህናት መኖሪያውንም የጥበቃና የጀነሬተር ቤትም ነበረ ያንንም በማፍረስ በማቃጠል በዚያ ነው እንግዲህ ጉዳት ያደረሱት።
ጥቃቱን ለማስቆም የሞከሩ የወራቤ ዩኒቨርሲቲ ተማሪዎችም መጎዳታቸውን ስራ አስኪያጁ ጠቁመዋል።
ከዛ ጋር ተያይዞ ይህንን ጥቃት ሲፈጸም ያዩ የዩኒቨርሲቲ የወራቤ ዩኒቨርሲቲ ተማሪዎች በፍጹም ይህ መደረግ የለበትም ብለው ነገሩን ለመከላከል ሲወጡ በእነሱ ላይም ጥቃት ተሰንዝሮ ነው እንግዲህ አሁን በሚሰማው መረጃ መሰረት ቢያንስ 3 ሰዎች ህይወታቸው እንዳለፉ እየተነገረ ነው። ከዛው አካባቢ በትንሽ ደግሞ ወደ 3 ሰዎች በጽኑ ህመም ላይ ነው ያሉት። በአብዛኛው ደግሞ ተማሪዎች በህክምና የሚያጡ ህክምና የሚያገኙ የተጎዱ እንደዚህ አሉና ያለው ሁኔታ እንደዚህ ነበር።
ለክልሉ መንግስት የድረሱልን ጥያቄ ብናቀርብም ቶሎ ባለመድረሳቸውና የሥራውት ቁጥር አንስተኛ በመሆኑ ጥቃቱ ወደ ሳንኩራ ወረዳ ተዛምቶ ሌላ ደብራ አቃጥሏል በማለትም ተናግሯል።
ጥቂት የሆኑ ሰዎች ናቸው የመጡት በዛ ላይ ቶሎ ለመድረስም አልቻሉምና ወደ ሳንኩራ ደግሞ ነገሩ ተዛመተ እና ሳንኩራ ገሄደው የሳንኩራ ገብርኤል ከሳንኩራ ከተማ ትንሽ ወጣ ያለ ነው እዛ ያንን ቤተክርስቲያን አቃጠሉ። ስጋት ያለባቸው ከተሞች አንስተን ነበር። ከዛ ውስጥ ደግሞ አንዷ የቂልጦ ፍኖተ ለዛ ቅድስት ማርያም ገዳም ናት። ያንንም ስጋት ኖሮን እባካችሁ ሰው ላኩና አስጠብቁልን አደራ ያልን ነበር። ሌሊት 6 ሰዓት ከ20 ላይ ሄደው ደግሞ እሱን አቃጠሉ።
በጥቃቱ ጉዳት ደረሰባቸውን አብያተ ክርስቲያናት ቁጥር በተመለከተም ተከታዩን ብሏል።
ሆነ ያለው ነገር እየተባባሰ ሄዶ አሁንም ስጋት ያለባቸው ቦታዎች ዛሬም አሁን ድረስ እየተናገርን ነው። አሁን ከሰዓት እንኳን ዛሬ የሳንኩራ ለምለም ጻድቁ ገብረ ክርስቶስ ቤተክርስቲያን ቀጥታ በሞተር ሄደው ነው ያቀረ እና እንዲያደርጉ እየተዛመተ ነው። ለቤተክርስቲያንም ለሀገርም በአንድነት ይኖረውንም ህዝብ ክብር በማይመጥን መንገድ በጣም ብዙ ጥፋት እየደረሰ ነውና እስካሁን ያለው ጉዳይ ይሄ ነው። ግን የከተማው ነዋሪ በየው በስልጤ ወረዳዎች ሁሉ ያለው የከተማ ነዋሪዎች በስጋት ላይ ነው ያሉት። አሁን ብዙ ነገር ሊመጣባቸው ስለሚችል ስልጦ ማርያም እና ስጧ ጊዮርጊስም ቤተክርስቲያን ለብቻና አምስተኛ ነው ማለት ነው። ቤተክርስቲያን አገልጋዮች ሳንኩራ ላይ እጁ የተሰበረ ካህን አለ ጃጭ የተሰበረ እንደገና ደግሞ ደረታቸው ላይ በተረቅጠው መተንፈስ ያቃታቸው እንደዚህ አይነት ካህናት አሉ። አሁን ከቂልጦ ማርያም አካባቢ ያሉ አባቶች ወደ ጫካ የገቡ ተጎርተው እንደገና ሽሽት ላይ ያሉ የተጎዱ አሉ።
የወራቤ ዩኒቨርሲቲ የአካዳሚ ጉዳዮች ምክትል ፕሬዝዳንት ዶክተር መሐመድ አወል ችግሩ የተፈጠረው ከግቢ ውጭ መሆኑን ገልጠው ህይወቱ ያለፈው ተማሪ ግን አንድ ብቻ መሆኑን ተናግሯል። እሱም ለምርመራ ወደ አዲስ አበባ ቅዱስ ጳውሎስ ሆስፒታል ተልኳል በማለት ማብራርቷል።
እኔ በርግጠኝነት እንደቆ አንድ ተማሪ ነው እሱም አስከሬኑ ወደ ጳውሎስ ሆስፒታል ተልኳል። ዛሬ ግጭቱ የተፈጠረው ዩኒቨርሲቲ ቅጥር ግቢ ውስጥ አይደለም። ይሄንን ጉዳይ የያዘው የከተማ ፖሊስ የከተማ ጸጥታ ዘርፍ እና ዞን እና ከኮማንድ ፖስት ቅጥር እንትን እያሉት ነው። ስለዚህ ተጎጂዎቹ መካከል ስንቱ ተማሪ ስንቱ የከተማ ሰው
ጥቃት የደረሰባቸውን አብያተ ክርስቲያናት ቁጥርና የተጎዱ ሰዎችን በተመለከተ እስካሁን በየደረጃው ካሉ የመንግስት አካላት የወጣ መረጃ የለም። የስልጤ ዞን አስተዳደርም የጉዳቱን መጠን በተመለከተ የወጡ መረጃዎችን አላረጋገጠም አላስተባበለም። ከዞኑ የመንግስት ስራ ኃላፊዎች ከወራቤ ሆስፒታልና ከፖሊስ ዝርዝር መረጃ ለማግኘት ያደረገው ጥረት በዛሬ አልተሳካም። የደቡብ ክልል የሃይማኖት ተቋማት ጉባኤና የደቡብ ክልል መንግስት ዛሬ ከሰዓት በኋላ በተናጠል ባወጣቸው መግለጫዎች ትናንት ሚያዝያ 20 2014 ዓ.ም ተመረጥ በክልሉ ስልጤ ዞን ወራቤ ከተማና ሳንኩራ ወረዳ በሃይማኖት ተቋማት ላይ የተፈጸመውን ጥቃት አውግዘዋል። የደቡብ ክልል መንግስት በመግለጫው በብዙ መልክ ተጋምዶ የኖረውን ህዝብ ሙስሊምና ክርስቲያንን በደም ለማቃባት ከተቻለም አገር ለማፍረስ የሚደረገውን የፖለቲካ ሽፍት የክልሉ ህዝብ በአስተውሎት ተመልክቶ በትብብር እንዲያከሽፍ ጠይቋል። የክልሉ መንግስት መግለጫ ጥቃቱን ፈጸመ ያላቸውና ጽንፈኛ ሲል የገለጣቸውን አካላት እንደማይታገስና ሃይማኖትን ሽፋን በማድረግ በሲቪሎች ላይ ጥቃት በፈጸሙ አካላት ላይ ህጋዊ እርምጃ እንደሚወስድ ማስታውቋል። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጠቅላይ ቤተ ክህነትና ቅዱስ ሲኖዶስ እስካሁን ጉዳዩን በተመለከተ የተሰጠ አስተያየትም የወጣ መግለጫም የለም። ለአሜሪካ ድምጽ ራዲዮም ዮናታን ዘብዲዮስ አዋሳም ዮስ
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የአርብ ምሽት ዝግጅታችንን ነው። ቀደም ሲል የሰማችሁት የአብይ ርዕስ ዘገባውን ነበር። የትንታኔው መጽሔት ይቀጥላል። በጎንደር ከተማ በቀብር ስነ ስርዓቶች ወቅት ከታየው ፍጥጫና መሸት ሲል ከሚስተዋለው የስጋት ድባብ በስተቀር እንቅስቃሴዎች ወደ መደበኛ ሰላማዊ ሁኔታ እየተመለሱ መሆኑን የአሜሪካ ድምጽ በስልክ ያነጋገራቸው የከተማዋ ነዋሪዎች ተናግረዋል። የአማራ ክልል መንግስት ደግሞ ባለፈው ማክሰኞ በጎንደር ከተማ በተከሰተውና የሰዎች ህይወት በጠፋበት ተግባር የጠረጠራቸውን 370 ሰዎች በቁጥጥር ስር መዋሉን አስታውቋል። የአማራ ክልል የእስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼህ ሰይድ መሐመድ ባለፈው ሮብ ለሮይተርስ ሲናገሩ በጎንደር በነበረው ግጭት 20 የእስልምና እምነት ተከታዮች መገደላቸውን ገልጸው የነበረ ሲሆን ጉዳዩን አስመልክቶ ዛሬ መግለጫ የሰጡት የመንግስት ኮሙኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ በበኩላቸው እርምጃ መወሰዱ ተጠናክሮ እንደሚቀጥል ገልጸዋል። ጉዳዩን የተከታተለችው አስቴር ምስጋናው ናት።
ባለፈው ማክሰኞ ከተፈጠረው ግጭት በኋላ ጎንደር ቀስ በቀስ ወደ ቀደመው ሰላማ እየተመለሰች ነው ይላሉ ነዋሪዎቿ። ዛሬ በስልክ ያነጋገርኳቸውና የእስልምና እምነት ተከታይ መሆናቸውን የገለጹልኝ አንድ የከተማዋ ነዋሪ ይህንን ሐሳብ ካንጸባረቁት አንዱ ናቸው።
እንቅስቃሴ ያለ ባጃጅ እንቅስቃሴ ነው። አሁን ያለው እንቅስቃሴ ጥሩ ይመስለኛል። እንግዲህ ዛሬ ደግሞ አድርን ማለት ነው።
ሱቆች ተከፍተው
አልፋልካን ተከፍታሉ። የሌት እንጀራ ነው ይበላፋለው። አሁን እኮ ለንቅስቃሴ ተንቀሳቀሳል እኮ ችግሩ እኮ ማታ ላይ ነው እና ሰው ሞቶ ወደ ቀብር ሲሄድ ነው ችግሩ።
ባለፈው ማክሰኞ የተፈጠረውን ሁኔታ በተመለከተም ተከታዩን ብለዋል።
እኔ ለክርስቲያን ጋር ያደግኩት ክርስቲያን ጋር ለሙሽ ሲቸገር ብዙ ነገር አድርገው ሌሎች እንደዚህ ደጋግ ሰዎች አሉ። በዛ በእነሱ ደግሞ ሌላ ሰው አለ ክርስትናን ተቀብለው እኮ ስለ ክርስትና ያለ ያውቁ ዝም ብለው አሉ። እንደዚ አይነት ሰዎች ናቸው ሌሎ ጠብቆ ያለ። እነሱ ደግሞ የሚያደርጉት ለሌላ ሰው ተልኮ ነው። ሌላ ሰው ነው የሚልካቸው።
የክርስትና እምነት ተከታይ የሆኑ ሌላ የጎንደር ነዋሪም የከተማዋን ውሎ እንዲህ ሲሉ ገልጸውታል።
የዛሬ ውሎ ጥሩ ላይ ነው ያለን። ምንም ነገር እንቅስቃሴውም ሁሉም ነገር አሁን ምን መሰለሽ ምንድን ነው አሁን አንዳንድ ቦታዎች አንቺ ከፍተሽ እኔ አልከፈትኩም፣ እከሌ ከፍቶ እከሌ አልከፈተም፣ እንዲህ አይነት ነገሮች አሉ። ሞር አሁን ነገር በይበልጥ የዛሬው ጥሩ እንቅስቃሴ ስለሆነ ሞር ደግሞ ሙስሊም ከፍታለሁ ብዬ እኔ ተስፋ አድርጋለሁ። በዛሬው አየር፣ በዛሬው እንቅስቃሴ፣ በዛሬው ተስፋ
ትራንስፖርት
ይዛል። ባጃጅም አለ፣ ሚኒባስም ከጎንደር አዘዞ የሚመላለሰው አለ።
ድባብ ውስጥ
እንግዲህ ያው አንዳንድ ወንድሞቻችን ያው ድንገት ከፍራት አንጻር ምናምን ያልወጡ ሰዎች ምናምን ሊኖሩ ይችላሉ እንደ እውነታ። ከዛ ውጭ ግን ድባቡ እንደመታየው በጣም ኖርማል እንደነበር ምንም የተፈጠረ ነገር ያለ አይደለም።
ባለፈው ማክሰኞ የተፈጸመው ድርጊት የከተማዋን ነዋሪዎች የማይገልጽ መሆኑን አስተያየት ሰጪው ጨምረው አብራርተዋል።
የሞቱት ደግሞ ሰውዬ ሸረጋስ እኛ ሁላ ሲያደጉ እነዚህ ሰዎች ናቸው። ግን ሸረጋስ ሞቶ የሞቱት ቆይተዋል። ልጃቸው ነው የሞተ። ቀብሩ ላይ እኮ ሙስሊሙ ክርስቲያኑ አንድ ላይ ነበር። የሚገርምሽ ቆዩ ታዋቂ ናቸው እንዲህ አሳድገውነ ስልት ስተኩሽ ዳማከሴ አረግሬሳ ምናምን የሚባሉ ነገሮች አሉ አይደለ? ሄደሽ ቤተሰቦቻችን እንደዚህ የሆነ ነገር ልጆች ሲሞቁብሽ እኛ ሁላ ያደግንባቸው እኮ ነው። ያ ቤት ሲጀመር ከሀዘንም ከደስታን አንድ ላይ ነን። ታቀብሩ ነበረ ነምሽ እኮ ማለት ክርስቲያን ቀብሩ ነበረ። ግን እነዛ የተላኩ ሰዎች የተወሰነ ቻናል አላቸው የለቀቁት የቴሌግራምም የምንም የምንም። ስለዚህ እኛ ምችም ጠባለን ብዬ ነገ ነገ ወዲያም ተኮራርሰን የምንቀጥል አይመስለኝም ስለምናውቁ አለመንቃታችን ሁላችንም በአንድ ላይ ሳይታሰብ ዝም ብሎ እንደ ጎርፍ ሰይጣኑ መጣ። ይዘውት የመጡ ሰዎችም የታወቁ ናቸው፣ የውጭ ኃይሎች ናቸው የታወቀ ነው።
ሰሞኑን በጎንደር ከተማ በቀብር ስነ ስርዓት ላይ የተነሳው ግጭት የሰው ህይወት መጥፋትና የንብረት መውደም ማስከተሉ ይታወሳል። የአማራ ክልል የእስልምና ጉዳዮች ምክር ቤት ፕሬዝዳንት ሼህ ሰይድ መሐመድ ለሮይተርስ የዜና ወኪል ሰሞኑን በሰጡት ቃል ከግጭቱ ጋር በተያያዘ 20 የእስልምና እምነት ተከታዮች መሞታቸውን ተናግረዋል። የክልሉም ሆነ የፌዴራሉ መንግስት ግን የሞቱትን ሰዎች ቁጥር በተመለከተ እስካሁን ይፋ ያደረጉት መረጃ የለም። የሰው ህይወት መጥፋትና ግድያ ባስከተለው በዚህ ድርጊት ተጠርጥረው የሚያዙ ሰዎች ቁጥር እየጨመረ መሆኑን ግን የአማራ ክልል መንግስት በቁጥጥር ስር የዋሉ ተጠርጣሪዎችን ቁጥር ለመገናኛ ብዙሃን ይፋ ያደረጉት የክልሉ ሰላምና ጸጥታ ቢሮ ኃላፊ አቶ ደሳለኝ ጣሰው ማምሻውን ለክልሉ መገናኛ ብዙሃን እንደገለጹት 373 ተጠርጣሪዎች በቁጥጥር ስር መዋላቸውን ገልጸዋል። ጉዳዩን አስመልክቶ ዛሬ መግለጫ የሰጡት የመንግስት ኮሙኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ የተቀናጀ ርምጃ እየተወሰደ መሆኑን ገልጸዋል። ዶክተር ለገሰ አክለውም ግጭቱን ወደ ሌሎች አካባቢዎች ለማስፋፋት እየሰሩ ነው ያሏቸውና አክራሪ ጽንፈኛ በማለት የገለጿቸውን ኃይሎች መንግስት እንደማይታገስ ተናግረዋል።
በርካታ ተጠርጣሪዎች በቁጥጥር ስር ውለዋል። ወደ ተለያዩ አካባቢዎች ግጭቱን ለማስፋፋት የሚደረግ የትኛውንም አይነት እንቅስቃሴ መንግስት አይታገስም። በክልልና በፌደራል የጸጥታ ኃይሎች ቅንጅትም ህጋዊ እርምጃዎች በመወሰድ ላይ ይገኛሉ።
ይህ በእንዲህ እንዳለ በጎንደር ከተማ የተፈጸመውን ግድያ የተቃወሙ የእስልምና እምነት ተከታዮች በአዲስ አበባ ታላቁ አንዋር መስጊድና በሌሎች አካባቢዎች ድምጻቸውን አሰምተዋል። ዛሬ ከጁማአ ሰላት በኋላ በጎንደር የተፈጸመውን ጥቃት ለማውገዝ የወጡ የድሬዳዋ ተቃዋሚ ሰልፈኞች ደግሞ ከጸጥታ ኃይሎች ጋር ተጋጭተው ከአስር ያላነሱ ግለሰቦች እንደቆሰሉ ስማቸውን መግለጽ ያልፈለጉ የድል ጮራ ሆስፒታል ሰራተኞች ለአሜሪካ ድምጽ ተናግረዋል። ለአሜሪካ ድምጽ አስቴር ምስጋና ባህር ዳር።
ዛሬ በአዲስ አበባ በመስቀል አደባባይ በሺዎች የሚቆጠሩ የእስልምና እምነት ተከታዮች የተገኙበት የጎዳና ላይ አፍጥር ስነ ስርዓት ተካሂዷል። ለዝግጅቱም ዋና ዋና የከተማዋ መንገዶች ተዘግተው ነበር። ይህንን የአፍጥር ስነ ስርዓት ዘጋቢያችን ኬኔዲ አባተ በስፍራው ተገኝቶ ሲከታተል ቆይቷል። ፕሮግራሙ ምን ይመስል እንደነበር ሊነግረን በቀጥታ በስልክ መስመራችን ላይ እየጠበቀን ነው። ኬኔዲ እንደምን አመሸ?
እንዴት አለሽ? ተነስተልኝ ስመጅሽ።
የዛሬ በመስቀል አደባባይ የተካሄደው የጎዳና ላይ አፍጥር ስነ ስርዓት ድባቡ ምን ይመስል ነበር?
መልካም። እንግዲህ የጎዳና ላይ የአፍጥር ስነ ስርዓት በኢትዮጵያ የተጀመረው አምና በነበረው የረመዳን ጾም ወቅት ነበር። የዘንድሮው ለሁለተኛ ጊዜ ነው በጎዳና ላይ የአፍጥር ፕሮግራም የተካሄደው። በተለያዩ የኢትዮጵያ አካባቢዎች ከአምናው በበለጠ መልኩ የአፍጥር ፕሮግራሞች ሲካሄዱ ነበር። የዛሬው በመስቀል አደባባይ የተካሄደው ደግሞ የዚህ ሁሉ ማሳረጊያ የመጨረሻው ታላቁ የጎዳና ላይ የአፍጥር ፕሮግራም ነው ማለት ነው። ለረጅም ጊዜ ዝግጅት የተደረገበት የአፍጥር ፕሮግራምም ነው። አፍጥር እንደሚታወቀው ከአመሻሹ 12 ሰዓት ተኩል በኋላ ነው የሚካሄደው። ከዛ ቀደም ብሎ ግን ከ10 ሰዓት ገደማ ጀምሮ ዝናብ ሲጥል ነበር። ይህ የዝናብ ሁኔታ በተወሰነ መልኩ ዝግጅቱን የማስተጓጎል አዝማሚያ ቢታይበትም ነገር ግን መርሃ ግብሩ እጅግ በደመቀ ስነ ስርዓት ነው የተካሄደው። በርካታ የእምነቱ ተከታዮች በአዲስ አበባ የሚገኙ ታድመውበታል። ከዛም ባለፈ እንግዲህ ከተለያዩ የውጭ ሀገራት የመጡ ከኢድ እስከ ኢድ የሚለውን የመንግስት ጥሪ በመቀበል የመጡ የእምነቱ ታዳሚዎችም ተከታዮችም በዚህ መርሃ ግብር ላይ መታደማቸውን ተመልክተናል ማለት ነው። እንግዲህ በአጠቃላይ የአፍጥር መርሃ ግብሩ እጅግ ደማቅ በሆነ ስነ ስርዓት ነው የተካሄደው። ቀደም ሲል እንደገለጽሽው እንግዲህ ለዚሁ ዝግጅት በሚል ከቀኑ 6 ሰዓት ገደማ ጀምሮ ወደ መስቀል አደባባይ የሚወስዱ ሁሉም መንገዶች ለተሽከርካሪዎች ዝግ ነበሩ። እግረኛ ብቻ ነበር ሲንቀሳቀስባቸው የነበረው። እንግዲህ ከዛም በኋላ የዝናቡ ሁኔታ ቀደም ሲል እንዳልኩት በተወሰነ መልኩ ቢያስተጓጉልም በርካታ ሰዎች ግን ይህን ሁሉ ፈተና ተቋቁመው በስፍራው ተገኝተው እንግዲህ የአፍተር ፕሮግራሙ በርካታ ሰዎች በተገኙበት ተካሂዷል ማለት ነው። ስመኝሽ፣
በፕሮግራሙ ላይ ከነበሩ ታዳሚዎች መካከል ማናገር የቻልከው ሰው ነበረ? ምን ያሉት ነገር አለ?
ጥሩ። አዎ፣ እንግዲህ ያነጋገርናቸው የዝግጅቱ ታዳሚያን ነበሩ። የተለያዩ አስተያየቶችን ሰጥተውናል። በተለይ ግን የዘንድሮውን የአፍጥር ይህንኑ የማጠቃለያ የጎዳና ላይ የአፍጥር መርሃ ግብር በሁለት ስሜት ውስጥ ሆነው ለማክበር ወይም ደግሞ ለማከናወን መገደዳቸውን የገለጹልን፣ አንደኛው የረመዳን ወር በመጠናቀቅ ላይ በሚገኝበት ወቅት ቀደም ሲል በተከታተልነው ዜና ላይ እንደምናየው ማለት ነው በጎንደር የተከሰተው ሃይማኖት ተኮር ግጭት የፈጠረባቸው የነበረው የመከፋት ስሜት ሲሆን ሌላኛው ደግሞ በተቃራኒው አንድነታቸውን ይበልጥ አጉልቶ በሚያሳይ መልኩ የአፍተር ፕሮግራሙ በድምቀት መካሄዱ የፈጠረባቸው የደስታ ስሜት መሆኑን ነገውኛል። ነገር ግን አጠቃላይ አሁን ከጎንደር ከተከሰተው ጋር በተያያዘ መንግስት ችግሩን በፈጠሩ አካላት ላይ ተጨባጭ እርምጃ መውሰድ እንዳለበትና ይህንን ማሳወቅ እንዳለበት አስተያየት እየሰጡኝ ሲሆን፣ ነገር ግን ህብረተሰቡ በተለይም ህዝበ ሙስሊሙ ከዚህ ባለፈ ጥፋትን በጥፋት የመመለስ የበቀል ተግባር ውስጥ ከመግባት እንዲቆጠብ መልእክታቸውን አስተላልፈዋል። ቀደም ሲል እንግዲህ ዮናታን ዘብዴዎስ ከሐዋሳ ባጠናቀረው ዘገባ ላይ እንደተመለከትነው በስልጤ ዞን ተፈጽሟል የተባለውን አይነት የጥፋት ተግባራት የጥፋትን በጥፋት የመመለስ የበቀል መሰል ተግባራት መከናወን እንደሌለባቸው መልእክታቸውን አስተላልፈዋል ማለት ነው። በአጠቃላይ ዝግጅቱ በሰላም መካሄዱን ተመልክተናል። እንግዲህ ስመኝሽ የታዳሚያኑን አስተያየት የያዘ የቪዲዮ ዘገባ ደግሞ አድማጭ ተመልካቾቻችን ከቆይታ በኋላ በዌብሳይታችን እና በፌስቡክ አድራሻችን ማግኘት ይችላሉ።
ኬኔዲ በጣም አመሰግናለሁ። መልካም ምሽት ይሁንልህ። አድማጮች፣ ኬኔዲ እንደገለጸው ዛሬ በአዲስ አበባ የተካሄደውን የጎዳና ላይ አፍጥር ስነ ስርዓት የሚያስቃኘውን በምስል የታገዘ ዘገባ በዌብሳይታችንና በማህበራዊ ድህረ ገጻችን ላይ ማግኘት ትችላላችሁ። እንድትከታተሉ እንጋብዛለን። በተከታዩ ዘገባችን የምናልፈው ደግሞ ወደ ቤኒሻንጉል ጉምዝ ይሆናል። በቤኒሻንጉል ጉምዝ መተከል ዞን ዲባጢ ወረዳ ውስጥ በዚህ ሳምንት ውስጥ ከመቶ በላይ የሚሆኑ ሰዎች መታሰራቸውን ነዋሪዎችና ቤተሰቦቻቸው ለአሜሪካ ድምጽ ተናግረዋል። ሰዎቹ የታሰሩት መንግስት ሸኔ ብሎ የሚጠራው በሽብርተኝነት የፈረጀውና ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራው ሸማቂ ቡድንን ከመደገፍ ጋር በተያያዘ ተጠርጥረው መሆኑንም ገልጸዋል። የፌደራል መንግስት ኮሚኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ መንግስት የጸጥታ ችግር ባለባቸው አካባቢዎች እርምጃ ይወስዳል ካሉ በኋላ በዲባጢም እየታሰሩ ያሉት መንግስት ጸጥታን መረጋጋትንና ለመመለስ የሚወስደው እርምጃ አካል መሆኑን አስረድተዋል። ንጹሃን ካሉበትም እንደሚጣራ አስታውቀዋል። ጉዳዩን የተከታተለው ናኮር መልካ ተከታዩን ልኳል።
በቤኒሻንጉል ጉሙዝ መተከል ዞን ዲባጢ ወረዳ ውስጥ ሚያዝያ 17 2014 ዓ.ም ምረት ባለፈው ሰኞ አባታቸው በጸጥታ ኃይሎች ተወስተው በፖሊስ ጣቢያ ውስጥ ታስረው እንደሚገኙ ለአሜሪካ ድምጽ ያስታወቁት ለደህንነቴ ስለምሰጋ ስሜን አልጠቅስም ያሉ ግለሰብ ስለ ሁኔታው ያስረዳሉ።
ኦፕሬሽን ይደረመደፈሜ
የመንግስት ጸጥታ ኃይሎች ኦፕሬሽን እናካሄዳለን ብለው ነው በአንድ ቤት ተወላጆች ላይ ብቻ አነጣጥረው እስራት ያካሄዱ የሚገኙት። በርካታ ሰዎችም በዚህ እርምጃ ታስረዋል ሲሉ ተናግረዋል። ከአባታቸው በተጨማሪ ሌሎችም ከመቶ የሚበልጡ ሰዎች በተለያዩ ሶስት ቦታዎች ከሚያዝያ 15 ጀምሮ መታሰራቸውን በመጠቆም የታሰሩበትን ምክንያትና አሁን ስላሉበት ሁኔታም ጨምረው አብራርተዋል። ከመቶ በላይ የሚሆኑ ሰዎች ናቸው የታሰሩት። መንግስት ሸኔን ትደግፋላችሁ ብሎ እስራት እየፈጸመ ነው። እነዚህን ታጣቂዎች ከዚህ ቀደም መንግስት ከከተማው ውጪ አሳዷቸው እዛው ትቷቸው ሲመለስ ከዛ በኋላ በጸጥታ ስጋት ምክንያት ትምህርት ቤት፣ ጤና ጣቢያ፣ መንገድ ሁሉ ማገልግሎት ዝግ ነው። አሁን በከተማ የሚኖሩትን ሸኔ ያሉ የማይሆን ስም ሰጧቸው። መንግስት ይሄንን ነገር እንደገና እንዳይለን እንፈልጋለን። ሰዎች የታሰሩት መንግስት ሸኔ የሚለውን በሽብርተኝነት የተፈረጀውን ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራ ሸማቂ ቡድን ከመደገፍ ጋር ተያይዞ መሆኑን የሚጠቅሱት ሌላው ስማቸው እንዳይጠቀስ የጠየቁ ግለሰብም በተጨማሪ በመግለጽ ለሰዎቹ መታሰር ምክንያት የሆነ ሌላም ጉዳይ መሆኑን ገልጸዋል።
ታቂር መጅር ወራባ ማለት መጣንኳ
ለደህንነቴ ስለምሰጋ አሳቢን ብቻ ተጠቀሙ እንጂ ስሜ ይቅር። የታሰሩ ሰዎችን መንግስት ሸኔን ይደግፋሉ ይበል እንጂ አንድም ከነዚህ ታጣቂዎች ጋር የሚያያይዛቸው ነገር የለም። የክልሉ መንግስት በዲባጢ ውስጥ በሚኖሩ የኦሮሞ ተወላጆች ላይ ጥላቻ ስላለው ነው እንዲታሰሩ ያደረገው። እነዚህ የታሰሩ ሰዎች ከዚህ ቀደም በክልሉም ሆነ ፌዴራል መንግስት መብታቸውን በመጠየቅ ይታወቁ ነበር ሲሉ ተናግረዋል። ከዲባጢ ራቅ ብለው በሚገኙ ስፍራዎች የሚገኙ ነዋሪዎች
ለሸማቂዎቹ ምግብ ሲሰጡ ነበር ያሉት ሌላው ግለሰብ ይሄንንም ያደረጉበት ምክንያት ነው ያሉትን ገልጸዋል።
ድርቀማንስ ቀለቡ ከንገለብ ይዝራቹ ደንዳ
ይሄ የተባለውን አካል ወይም ሸኔን በግዳጅም የሚቀልቡ ይኖራሉ። በግዳጅ ስል ለምሳሌ ጫንጮ በሚባል ስፍራና በሌሎችም ቦታዎች ታጣቂዎቹ አስገድደው ምግብ ይጠይቃሉ። ጋሌሳ ላይ ግን ታጣቂዎቹን እንኳ አይተናቸው አናቀም ሲሉ ተናግረዋል። በዚህ ዙሪያ ከዞኑም ሆነ ክልሉ የመንግስት ስራ ኃላፊዎች በስልክ ምላሽ ለማግኘት ያደረግነው ጥረት አልተሳካም። የፌደራል መንግስት ኮሙኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ በቅርቡ በፌደራል ጸጥታ ምክር ቤት በተወሰነ ውሳኔ መሰረት ጸጥታና መረጋጋት በሌሉባቸው የሀገሪቱ አካባቢዎች ውስጥ መንግስት እርምጃ ይወስዳል ካሉ በኋላ ከዚህም ጋር ተያይዞ በህግ ቁጥጥር ስር እየዋሉ የሚገኙ እንዳሉ አመልክተዋል። በመተከል ዲባጢ ታሰሩ ስለተባሉትም ሰዎች ተከታዩ ምላሽ ሰጥተዋል።
ከሱ መጉምዚዎችን ይሶልቀበቴ ሸኔዎችን ይሶልቀበቴ ረኩ
በተለይ በዲባጢ ወረዳ ከሸኔና ጉሙዝ ታጣቂዎች ጋር በተያያዘ ትልልቅ ችግሮች ስላሉ ከነዚህ ሽፍቶች ጋር ግንኙነት ያለው ግንኙነት ብቻም ሳይሆን በድርጊቱም የተሳተፈ ሰው እየታሰረ ይገኛል። ሰዎቹ ነጻናቸው የሚባለው ሐሰት ነው። ከዚህ ቀደም ታስረው የተለቀቁትም ቢሆን በፊት በተለያዩ ወንጀል ድርጊቶች ተሳትፈው ተምርት ተሰጥቷቸው ቢመለሱም አሁንም በወንጀል ድርጊት በመሳተፋቸው ነው የታሰሩት። ይህ ብቻ ሳይሆን የሸኔና ጉሙዝ ታጣቂዎች ጋር ግንኙነት ስላላቸውና አካባቢውም መረጋጋት ስላልቻለ ነው የተያዙት። መንግስት ሰላማዊ የሆኑ ዜጎችን አያስርም። እንዲያሉ ግለሰቦች ታስረው የሚገኙ ከሆነም መንግስት ማስረጃ ላይ ተመስርቶ እርምጃ ይወስዳል ሲሉ ተናግረዋል። እስራቱ ከማንነት ጋር እንደማይገናኝም ሚኒስትሩ ጨምረው ገልጸዋል።
የክ ሰበንቀው አመንታንቀው
ወንጀል ብሔር የለውም ሃይማኖት የለውም ሰውየው ኦሮሞ ወይም ጉሙዝ ወይም በርታ ስለሆነ ይህንን ወንጀል አልሰራም ለማለት አይቻለም። ሰዎቹ የታሰሩት በብሔራቸው ወይም በሃይማኖታቸው ሳይሆን በወንጀል ድርጊታቸው ስለተጠረጠሩ ነው ሲሉ ተናግረዋል። ዶክተር ለገሰ በመተከል ዞን በተለይ ዲባጢ ውስጥ የፍትህ ተቋማት በጸጥታ መደፍረስ ሳቢያ በመፈራረሳቸው መደበኛ የህግ ስርዓቱን በመከተል በ48 ሰዓታት ውስጥ ተጠርጣሪዎችን ወደ ፍርድ ቤት አቅርቦ በነጻ መልቀቅም ሆነ ተጠያቂ ማድረግ እንደማይቻል በመጠቆም አስፈላጊ ማጣራት ከተደረገ በኋላ ነጻ የሚሆኑ እንደሚለቀቁና ጥፋተኛ መሆናቸው የሚረጋገጥባቸው ደግሞ ተጠያቂ እንደሚሆኑ አስታውቀዋል። ለአሜሪካ ድምጽ ናኮር መልካ ካምቦ።
ወደ ተከታዩ ዘገባችን እንለፍ። ከግጭት ማቆም በኋላ 146 የሰባዊ ድጋፎችን የጫኑ ተሽከርካሪዎች ትግራይ ክልል መግባታቸውን የኢትዮጵያ መንግስት አስታውቋል። ይሁንና ወደ ክልሉ የሚገባው የሰባዊ ድጋፍ እጅግ አነስተኛ መሆኑን የህወሓት አመራሮች በመግለጽ ላይ ናቸው። የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ዲና ሙፍቲ ዛሬ በሰጡት ጋዜጣዊ መግለጫ ታዲያ የሰባዊ ድርጅቶች ያለምንም ገደብ ወደ ትግራይ ክልል እንዲንቀሳቀሱ መፈቀዱን ገልጸው ከአቅርቦት አንጻር ግን እጥረት እንዳለ ተናግረዋል። የእርዳታ አቅርቦቱ ምቹ ሁኔታ ለመፍጠር በሚል ህወሓት በአፋር ክልል ከያዛቸው አካባቢዎች ሙሉ ለሙሉ ለቆ መውጣቱን መግለጹ የሚታወስ ሲሆን ይህ ሐሰት መሆኑን ያመለከቱት አምባሳደር ዲና ይልቁንም ህወሓት ጥቃት የመክፈት ፍላጎት እንዳለው አመልክተዋል። ኬኔዲ አባተ ዝርዝር አለው።
ለሰብአዊነት በሚል የግጭት ማቆም ውሳኔ ላይ ከተደረሰ በኋላ ወደ ትግራይ ክልል በየብስ የሚገባው የእርዳታ አቅርቦት ከሚጠበቀው እጅግ የሚያንስ እንደሆነ የሚገልጸው ህወሓት ለዚህም የፌደራሉን መንግስት ተጠያቂ ማድረጉን ቀጥሏል። የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ ዛሬ በሰጡት ሳምንታዊ መግለጫቸው ታዲያ መንግስት ያልተገደበ ተደራሽነትን መፍቀዱን ገልጸው አቅርቦቱ ለማነሱ ምክንያት ናቸው ያሏቸውን ነጥቦችም አንስተዋል።
በአሁኑ ሰዓት የሰባዊ ድጋፍ ወደ ትግራይ ያለምንም ገደብ ይሄድ ያለበት ሁኔታ ነው ያለው። በስካሁኑ ምናልባትም 2-3 ቀናት ወደ ኋላ ቀንሰን 146 የሚሆኑ ኮንቮይስ ወደ ትግራይ ደርሷል። ከነዚህ ውስጥ 9 የነዳጅ ታንከሮች ሁሉ አሉ። እነዚህ ኮንቮይስ ያለምንም ኢምፔድመንት ወደዛ ይሄዱ ያለበት ሁኔታ ነው ያለው። የእርዳታ ድርጅት ምንም የተገደበበት ሁኔታ እንደሌለ ነው። በተቻለ መጠን ያለው እርዳታ ባለው አቅም እየሰጠ ያለበት ሁኔታ ነው ያለው። ምናልባት ያለው ችግር አንዱ የዶነርስ ኮሚኒቲ እጅ ማጠር አለ። ይሄ እንግዲህ ሰፕላውን ላይ ተጽዕኖ ይኖረዋል በተፈለገው ደረጃ ሄድም። ሁለተኛ የተረጂ ብዛት አለ። እንደምታውቁት በጦርነቱ ግጭቱ ብቻ ሳይሆን በትግራይ በአማራና በአፋር ብቻ ሳይሆን በደቡብም በሶማሊያ በኦሞ በኦሮሚያ ጭምር ድርቅ ተከሰተበትና በርካታ ሰዎች የድጋፍ ፍላጎት ውስጥ የገቡበት ሁኔታ ነው ያለው።
የህወሓት ታጣቂዎች በአፋር ክልል አንዳንድ አዋሳኝ አካባቢዎችን መያዛቸው ሌላው የእርዳታ አቅርቦቱ መሰናክል መሆኑን ነው አምባሳደር ዲና የገለጹት። ታጣቂዎቻቸው በአፋር ክልል ከያዟቸው አካባቢዎች ሙሉ በሙሉ ለቀው መውጣታቸውን የድርጅቱ ቃል አቀባይ ጌታቸው ረዳ መግለጻቸውን ሮይተርስ ከቀናት በፊት መዘገቡ ይታወሳል። ይሁን እንጂ የህወሓት ታጣቂዎች አሁንም ድረስ ያለቀቋቸው አካባቢዎች መኖራቸውን በዛሬው መግለጫቸው ያመለከቱት አምባሳደር ዲና ለዓለም አቀፉ ማህበረሰብ ሰብ መልእክት ማስተላልፈዋል።
እርዳታውን ያለ ምንም ገደብ ማመላለስ እንድቅድ መሆኔታ ከተቀመጡት ነገሮች መካከል ህወሓት ያዛቸውን የአፋር ግዛቶች እንዲለቅ ሚል ነው። ነገር ግን አርቢቲ በራህሌና አባላ ከተባሉት አካባቢዎች በስተቀር ከሌሎች አካባቢዎች ይሄ ኃይል አለመውጣቱን ነው የአካባቢ ምንጮች ፖሊስ ኮሚሽነር ጭምር እየገለጹ ያሉት። አሁንም በአንዳንድ የአፋርና የአማራ ወረዳዎች ኃይል እንዳለ እየተነገረ ነው ያለው። ይሄ እንግዲህ እርዳታው ላይ የራሱ ተጽዕኖ አለው። ምንድነው እዚህ መገለጽ የተፈለገው? ኢትዮጵያ መንግስት ምንም አይነት እርዳታ ገደብ እንዳላደረገ ነው። እጥረቱ ካለ ቅድም ባልኩት ሁለት ምክንያቶች ነው። አንደኛው የዓለም አቀፍ እጅ ጋር ያለው እጥረት ነው ማለት ነው። ስለዚህ አሁንም ሁለት ነገሮች ናቸው ከዓለም አቀፍ ህብረተሰብ የሚጠበቀው። አንደኛው የእርዳታ እጁን ይበልጥ መዘርጋት አለበት። ሁለተኛ የህወሓት ኃይል ከያዛቸው አካባቢዎች በተለይ ወረዳዎች አካባቢ እንዲለቅም ግፊት ማድረግ አለበት። ይህንን ያለ ምንም በግልጽ ቋንቋ ሊነገረው ይገባል የሚል ነው።
የትግራይ ክልልን በመምራት ላይ የሚገኙት ዶክተር ደብረጽዮን ገብረ ሚካኤል በቅርቡ ለተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬሽ ጻፉ በተባለው ግልጽ ደብዳቤ ላይ ችግሮችን በሰላም ለመፍታት ህወሓት ዝግጁ መሆኑን ጠቅሰው ይህ ካልሆነ ግን የክልሉ ህዝብ በርሃብና በመድኃኒት እጥረት ከሚያልቅ ሌሎች መንገዶችን ለመጠቀም እንገደዳለን ሲሉ አስታውቀዋል። ይህ የዶክተር ደብረጽዮን ደብዳቤ ጥቃት የመጀመር ፍላጎት እንዳላቸው የሚያመለክት መሆኑን ነው አምባሳደር ዲና ሙፍቲ የገለጹት።
የዚህ ድርጅት ተቋም መሪ ለተባበሩት መንግስታት ድርጅት አፕሪል ላይ በጻፈው ደብዳቤ ላይ ጥቃት ለመፈጸም አንዳንድ ነገሮችን ለማድረግ ኢንቴንሽኖች እንዳሉት የገለጸበት ሁኔታዎች ናቸው ያሉት።
ዶክተር ደብረጽዮን ጻፉት በተባለው ደብዳቤ ላይ ሌሎች መንገዶችን ለመጠቀም የሚገደዱት ችግሮችን በሰላም መፍታት ካልተቻለ እንደሆነ መጠቀሱን በመግለጽ ቪኦኤ ላነሳላቸው ጥያቄ ሲመልሱ አምባሳደር ዲና ይህን ብለዋል።
ለአንቶኒ ጉተሬዝ የተጻፈው ደብዳቤ በተለያየ ትርጉም ሊሰጠው ይችላል፣ ግን የዘፈን ዳርዳሩ ስታ ነው የሚል ነው። ሰበብ ፈጥረ ወደ ነበረበት የመመለስ ፍላጎትም ይመስላል። እንደዛ መተርጎም ይቻላል። እንደዛ ብዙዎች ሰዎች እየተረጎሙት ነው ያለው። መንግስት ለሰላማዊ ድርድር ለሰላማዊ መፍትሄ የተለያዩ ጥረቶችን እያደረገ ባለበት ሁኔታ ይሄ ጥረት ባልቆመበት፣ ይሄ ጥረት በቀጠለበት ምንም አይነት የሰብአዊ እርዳታ ደግሞ እንዲገባ ገደቦች በሙሉ የነበሩት ነገሮች ሁሉ በተነሱበት ለሰላም ብለው እዚህ የሚመላለሱት የአፍሪካ ህብረት ልዩ ልዑክም ጭምር እየወጡ እየገቡ ባለበት ሁኔታ ሁሉንም እያነጋገሩ ባለበት ሁኔታ ምን አመጣው ጦርነት? ሁኔታዎች እየተሻሻሉ በግልጽ ደግሞ ኢንተርናሽናል ኮሚኒቲ ይሄን እያየ ባለበት ይሄን ምን አመጣው ነው።
አምባሳደር ዲና ሙፍቲ በዛሬው መግለጫቸው ካነሷቸው ሌሎች ጉዳዮች መካከል በሳውዲ አረቢያ በችግር ላይ የሚገኙ ኢትዮጵያውያንን ወደ ሀገራቸው የማስመለሱ ተግባር መቀጠሉን የሚመለከት ሲሆን እስካሁን ከ15300 በላይ ዜጎች እንደተመለሱ ተናግረዋል። ከኢድ እስከ ኢድ በሚል ስያሜ የቀረበውን ታላቁ ጉዞ ወደ ኢትዮጵያ ጥሪ በመቀበል ወደ ሀገራቸው የገቡ ዜጎች በተለያዩ ዝግጅቶች ላይ እየተሳተፉ እንደሚገኙና የተለያዩ በዓላትን ምክንያት በማድረግ በውጭ የሚኖሩ ኢትዮጵያውያንና ትውልድ ኢትዮጵያውያንን ወደ ሀገር ቤት የመጋበዙ ተግባር ቀጣይነት እንደሚኖረውም ጠቁመዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
በቀጣይ የምናልፈው ወደ ዩክሬን ዜና ይሆናል። የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን ትላንትና ሐሙስ የዩናይትድ ስቴትስ ምክር ቤት ለዩክሬን ደህንነትና ሰብአዊ ድጋፍ የሚውል 33 ቢሊዮን ዶላር ተጨማሪ እርዳታ እንዲሰጥ ጠይቀዋል። የባይደን ጥያቄ የመጣው ህግ አውጪዎቹ የምክር ቤት አባላት ያለምንም በቂ ምክንያት እየተካሄደውን የሩሲያ ወረራ ለመመከት የሚውል የጦር መሳሪያ በአፋጣኝ እንዲሰጥ ውሳኔያቸውን ባስተላለፉበት ወቅት ነው። የአሜሪካ ድምጿ ምክር ቤቱ ዘጋቢ ካትሪን ጊብሰን ተከታዩን ዘገባ ልካለች። ደረጀ ደስ ያቀርባል።
የተባበሩት መንግስታት ድርጅት የጸጥታው ዋና ጻፊ አንቶኒዮ ጉተሬዥ ሩሲያ ዩክሬንን ዋና ከተማ ኪየቭን መደብደቧን በቀጠለችበት ትናንት አሙስ እንኳን እሳቸው እዚያው በኪየቭ ነበሩ። ያለምንም ምክንያት በሩሲያ ወረራ ስር የወደቀችው ዩክሬን ጦርነቱን መመከት ከያዘች 3ኛውን ወር አስቆጥራለች። ለዚህ የመከላከል ድጋፍም ተጨማሪ ድጋፍ ከዩናይትድ ስቴትስ እየመጣላት ሲሆን ፕሬዝዳንት ጆ ባይደንም ምክር ቤታቸው 33 ቢሊዮን ዶላር ተጨማሪ እርዳታ እንዲሰጥ ጠይቀዋል። ባይደን እንዲህ ብለዋል።
The cost of this fight is not cheap. But caving your
ground የዚህ ውጊያ ዋጋ ርካሽ አይደለም። ይሁን እንጂ ይህ ጥቃት እንዲያሽማቅቀን ከፈቀድን የበለጠ ዋጋ ያስከፍለናል። ስለዚህ አገራቸውን ከጥቃት የሚከላከሉትን ዩክሬናውያንን መደገፍ ይኖርብናል ወይም ዳርቆመን ሩሲያውያን ዩክሬን ውስጥ ግፍና ጥቃቶቻቸውን ሲፈጽሙ ዝም ብለን መመልከት ይኖርብናል።
በምክር ቤቱ ለዩክሬን አስቀድሞ የተመደበው የ13.6 ቢሊዮን ዶላር እርዳታ የተሟጠጠ መሆኑን ዋይት ሃውስ ትናንት አሙስ በሰጠው መግለጫ አስታውቋል። የዋይት ሃውስ ቃል አቀባይ ጄን ሳኪ ስለዚህ ጉዳይ ተናግረዋል።
We want to be able to continue to provide a range of security.
ለዩክሬን የምንሰጣቸውን ዘርፈ ብዙ እርዳታዎች እንዲቀጥሉ ማድረግ እንፈልጋለን። አሁን በቅድሚያ የሚያስፈልገውን ወታደራዊና የደህንነት እርዳታ ከፊት አስቀድመናል። ይህን መላክ ጀመርነው ካለፉት 2 ሳምንታት በፊት ጀምሮ ነው። ይህን በፍጥነት ማድረግ የምንፈልግበት ዋናው ምክንያት ሩሲያ የስትራቴጂክ ለውጥ በማድረግ ሙሉ ትኩረቷን በምስራቅ ዩክሬን ዶናባስ ክፍለ ግዛት አድርጋ ራስዋን ያዋቀረች መሆኑን አስቀድመን ስላወቅን ነው። ዩክሬናውያን በዚያ በኩል ያርዳታ ያስፈልጋቸዋል።
ይህ አዲሱ እርዳታ ለምጣኔ ሀብት የሚሰጠውን የ8.5 ቢሊዮን ዶላር ለሰብአዊ እርዳታ የሚውለውን 3 ቢሊዮን ዶላር እና ለወታደራዊ እርዳታ የሚሰጠውን 20 ቢሊዮን ዶላር የሚያካትት ነው። የዩናይትድ ስቴትስ የመከላከያ ሚኒስትር ሎይድ ኦስተን ይህንን ብለዋል።
The Russians, as you would imagine, will continue to try to find ways to take out
ሩሲያውያን እንደምትገምቱት ዩክሬናውያን ያላቸውን የአየር መከላከያ ቅም በሙሉ ማጥፋት ነው የሚፈልጉት። ስለዚህ ትኩረታችንን ከዚህ ላይ ሳናነሳ ያን የሚቋቋም የመከላከያ ብቃት እንዲኖራቸው ማድረግ አለብን። የወደሙባቸው የአየር መከላከያ መሳሪያዎች እንኳን ቢኖሩ እነርሱን መልሰን ማቋቋም ይኖርብናል። ስለዚህ ይህ በሂደት እየተሰራበት ያለ ጉዳይ ነው።
ዋይት ሃውስ ለድጋፍ ያቀረበው ሌላው ነገር ዓለም አቀፉ ማህበረሰብና አጋሮች የሩሲያ መንግስትና ያገዛዙ ከበርቴዎቻቸው ለዩክሬን ጦርነት ተጠያቂ እንዲሆኑ ማድረግ ነው። ዴሞክራቱ የምክር ቤት አባል ቶም ማሊኖስኪ እንዲህ ይላሉ።
We're talking about the oligarchs and the yachts and the villas and bank accounts and so forth.
ስለገዛዙ ከበርቴዎችና ስለጀልባዎቻቸው ቪላ ቤቶቻቸው ስለባንክ የሂሳብ ደብተሮቻቸውና ስለመሳሰሉት ነገሮች እየተነጋገርንበት ነው። ይሁን እንጂ በዚህ መርህ ከተስማማን የመንግስት በሆኑ ሀብቶች ላይም ተግባራዊ ማድረግ ይኖርብናል። ለምሳሌም በአለም ዙሪያ እንዳይንቀሳቀስ ከታገደው ገንዘብ እጅግ ትልቁ የሩሲያ ማዕከላዊ ባንክ ገንዘብ ነው።
የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከንም እንዲህ ይላሉ።
I strongly support this bill. Which streamlines existing defense.
ባጭሩ አዎ የህግ ባለሙያዎችን እንዲመለከቱት ከጠየቅነው ነገር ውስጥ አንዱ ይህ ነው። እነዚህን ሀብቶች ለመያዝ የሚያስችላቸው ስልጣን የትኛው ነው የሚለው ነው።
የባይደን አስተዳደር ተጨማሪ እርዳታዎቹን ወደ ዩክሬን ለመላክ የሚያስችል በምክር ቤት ውስጥ ከሁለቱም ወገኖች የመጣ ጠንካራ ድጋፍ አለው። ትናንት አሙስ የዩናይትድ ስቴትስ የምክር ቤት አባላት ተጨማሪ መሳሪያዎች ወደ ዩክሬን በአፋጣኝ እንዲላኩ የሚያዘውን ረቂቅ ህግ አጽድቀዋል። Republican የምክር ቤት አባል ጋይረስ ሸንታለር ይህን ብለዋል።
This is a moment of grave emergency in Ukraine.
አሁን ያለውን መከላከያ በማጠንከር ፕሬዝዳንቱ ከዩክሬንና ከምስራቅ አውሮፓ ሀገሮች ጋር የመሬት ሊዝ የቀጥታ ስምምነት የሚያካትተውን ይህ ረቂቅ ህግ በጣም ደግፈዋለሁ። ይህን ስለ ሪፐብሊካን ባልደረቦችም ጭምር እንደምናገር አውቃለሁ። ሩሲያ ከምታደርስባቸው ግፍ በዲሞክራሲያቸው ላይ ራሳቸውን በመከላከል ላይ ለሚገኙት ዩክሬናውያን የሚንሰጠው ልባዊ ድጋፍ መኖሩንም መግለጽ ወዳለሁ።
በሚሊየን የሚቆጠሩ ሰዎች ዩክሬንን እየለቀቁ ባለበትና የሩሲያ ግፎችን አስመልክቶ የሚወጡ ዘገባዎች እየጨመሩ መምጣት የህግ ባለሙያዎች የጉዳዩን አጣዳፊነት ተገንዝበው አንዳች ነገር እንዲያደርጉ አሳስቧቸዋል።
እያዳመጣችሁት ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ቻናል ኤንኤስኤስ 12 በቀጥታ የሚተላለፍላችሁን የአርብ ምሽት መሰናዷችንን ነው። ለአሜሪካ ድምጽ ቋንቋ አገልግሎት መልእክት መላክ ተፈልጋችሁ አስተያየት ወይም ጥቆማ ካላችሁ መገኛ መንገዶቻችንን በሚከተለው ማስታወቂያ እናስታውሳችሁ።
የአሜሪካ ድምጽ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19፣ በ25፣ በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮዛት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን amharic.voanews.com፣ በፌስቡክ @voaamharic፣ በትዊተር #voaamharic ላይም ዝግጅቶቻችንን እናገራለን። በኢንስታግራም እና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን የስልክ መስመራችን 202-205-9942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምጽ በተቀረጸው መመሪያ መሰረት አኑሩልን። አሊያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትስአፕ ቁጥራችን 202-251-3505 ላይ መልእክታችሁን በድምጽ ቀርጻችሁ አስቀምጡልን። horn@voanews.com ላይ ደግሞ የኢሜል መልእክቶቻችሁን ልታ ደርሱን ትችላላችሁ። የአሜሪካ ድምጽ VOA።
አሁን የምሽቱን የመጀመሪያ አጋማሽ አጠናቀን ወደ ሁለተኛው አጋማሽ የምንሸጋገርበት ሰዓት ላይ እንገኛለን። ዛሬ በሲዳማ ባህል የሚከበረው የዘመን መለወጫ ወይም ፍቼ ጫምባላላ ነው። ቀጣዩ መሰናዷችንም ዘንድሮ ያለውን የበዓሉን አከባበር የሚያስቃኘን ይሆናል። የሲዳማ ብሔር ዘመን መለወጫ ፍቼ ጫምባላላ በዓል በሐዋሳ የፍቅር ሐይቅ ዳርቻ በሚገኘው ጉዱማሌ ሶንጎ ባህላዊ ስፍራ ተከብሯል። የኮቪድ-19 ወረርሽኝ ኢትዮጵያ ውስጥ ከታየ ወዲህ በዓሉ በአደባባይ ሲከበር የመጀመሪያው ሲሆን የሀገሪቱ የጦር ኃይሎች ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላን ጨምሮ ከፍተኛ የመንግስት ባለስልጣናት በቦታው ተገኝተዋል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ተጨማሪ ዘገባ ልኳል።
የዘንድሮ የ2014-15 ዓመተ ምህረት ፍቼ ጫምባላላ በዓል የበዓሉን መገለጫ በሚባለው የአባቶች ባህላዊ የቀጠላ ጭፈራ ታጅቦ በሐዋሳ ከተማ በፍቅር ሐይቅ ጉዱማሌ ሶንጎ ተከብሯል። ሲዳማ በክልል ከተደራጀ በኋላ የጫምባላላ በዓልን በአደባባይ ሲያከብሩ የመጀመሪያቸው መሆኑን የገለጹት የበዓሉ ታዳሚ አቶ አለማ ማሬ በዓሉ በአደባባይ መከበሩ እንዳስደስታቸው ተናግሯል።
ጥሩ ነው። እግዚአብሔር እንግዲህ በሽታም ከልክሎ ሀገራችንም ሰላም አድርጎ እስከዛሬ ድረስ ሰላም በሰላም ጠብቆን ለዛሬ ቀን ስላበቀን ደስ ብሎናል። በዛ ጊዜ የነበረው ሁከትም በሽታም ጠፍቷል። ስለዚህ እግዚአብሔር ይህንን ነገር ስላደረገልን ደስ ብሎናል።
ሌላ ሰብራም ይባላል ነው ስለም ጫምባላላ ይለ ይለ በጣም ደስተኛ ነኝ። ያው ባህላችን እንደ ሲዳማ ባህል ሁላችንም የኢትዮጵያዊነት ባህል ነው። የመቻቻል፣ የመከባበር፣ የመፋቀር ባህል ነው። የርቅ ባህል ነው።
ስለዚህ በያመምት ውስጥ መጣልን ሁላችንም ደስታ ነው መስተማን
አንተ ከማጋ ታረክ በዚህ ቀን ወይም ከተላንት ጀምሮ
በግል ያው ብዙም እንትን የለም ብቻ ግን የታረቁ ሰዎችን የተጣሉ ሰዎችን አስታርቅ ያለው ሲታረቁም ደግሞ ደስታውን ተካፍ ያለው ሲታረቁንም ደግሞ አውቀም ቢሆን ሳላቅ የበደልኳቸውን ይቅር እንዲሉኝ ይቅርታ ጠይቃለሁ
ወጣት ኤልያስ አብርሃም የዘንድሮ በዓል የተለየ ንስል ሰናግሯል
ከሁለት አመት በኋላ መከበሩ አንደኛ በሁለት ነገር አንደኛ ኦይቶ ወይ መሃል ላይ ኦይቶ መምጣቱ በራሱ የሆነ ደስታ አለው ሁለተኛ ክልል ሆነን የመጥን ለመጀመሪያ ጊዜ ከዚህ በፊት በዚህ በዓል ሊገለጹ የተለያዩ ጉዳዮች አሉ የክልል ጥያቄ አለ አሁን ግን ክልል ከሆነ በኋላ እንደዚህ ሲከበር ደስታችን ወደር የለውም
በበዓሉ ከተገኙ ቁጥራቸው ከበዙ ሴቶች ውስጥ ያነጋገርኳት ወይዘሮ ንብረት ኤልያስም ስሜቷን አጋርታኛለች። ጫምባላላ ሴቶች ከወንዶች ጋር በእኩልነት ወጣው ነፃነታቸውን የሚገልጡበትና መፍታቸውን የሚጠቀሙበት ነው ሲሉም ተናግሯል።
በጣም ደስ ብሎኛል ባሉ በሰላም በፍቅር የተከበረ ይገኛል። ታላላቅ ሰዎች በተገኙበት ባሪኩ መልኩ ያከበረን ነው። እኛ ሴቶች የሀገራችን የባላችን ስለክተን ባላችን እናስተዋውቃለን። ከወንዶች ጋር እኩል ሆነን ጉድማሌ ወጥተን እኩልነታችን ተሰምቶ በሰላም አክብረን እንመለሳለን። በጣም አሪፍ ነው። ቡርሳ ቤት ተዘጋጅቷል። ሁሉ ነገር ተዘጋጅቷል። በጣም አሪፍ ነው። ባሉን ባሪክ መልኩ እያሳለፍን ነው በሰላም።
ምን ያህል ጊዜ ተዘጋጅቷል? ሰማዩን የሚበላው ነገር
የሚበላው ከሶስት ቀን በፊት በዝግጅት ላይ ያለውን ትላንት ማታ ነው የሚያልቀው። ትላንት ማታ ተበልቶ ነው የሚታደረው። ሳምንት ሙሉ ይከበራል። እስከ 15 ቀን ጨምበላላ ይቀጥላል።
ወይዘሮ ንብረት የበዓሉ ዋና ዋና ያሉት ባህላዊ ጭፈራና ክዋኔዎች የምግብ ዝግጅትና የጉዱማሌ ድባብ የተለየ ስሜት እንደሚፈጥርባቸውም ገልጧል። የሲዳማ ክልል ፕሬዝዳንት አቶ ደስታሌ ደሞ ባሰሙት ንግግር መልካም ምኞታቸውን ለህዝቡ ገልጧል። ፍቼ ጫምባላላ በጎና መልካም ሴቶችን በውስጡ የያዘ ባህላዊ በዓል መሆኑን ተናግረው በዋናነት ቅምና ቁርሾ ተወግዶ እርቅ የሚወርድበት ነው ሲሉም ተደምጧል።
የሚጠናከርበት መረዳዳት መቻቻል ተባብሮ ተጋግዞ መኖርና ማደግ የሚኖርበትበት ለሰው ልጆች ሁሉ ክብር የሚሰጥበት የአካባቢ ጥበቃና እንክብካቤ የሚደረግበት ነፍስ ያለው ፍጡራን ሁሉ እንዳይዘነጉ የሚደረግበት በአጠቃላይ ሀዘን ተወግዶ አሮጌው ዘመን ወደኋላ ተትቶ ወደፊት በአዲስ ተስፋ የሚንቀሳቀስበት ሁሉም ትውልድ ለስራና ለተሻለ ኑሮ የሚነሳሳበት አያለና ድንቅ ምስጢር ያለው በዓል ነው።
በክብረ በዓሉ ላይ በእንግድነት የተገኙት የአገሪቱ የጦር ኃይሎች ጠቅላይ ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላም ሲዳማ ጥንካሬው በኃይሉ ነው፣ ወጣቱ ትውልድ ይህንን ባህሉን መጠበቅ አለበት ሲሉ ማሳስበዋል።
ካሁን በኋላ ወደ ሰላም፣ ወደ ልማት፣ ወደ ትምህርት ማትኮር በጣም ይጠበቃል። ከእናንተ ብዙ ጊዜ ያለፈው በጭቅጭቅ ነው። አሁን የሚያጨቃጭቅ ነገር መፍትሄ አግኝቷል። ካሁን በኋላ አገራችንን ከበለጸጉት አገሮች ተርታ ለማሰለፍ የሲዳማ ማህበረሰብ መማር አለበት፣ ማምረት አለበት፣ ኑሮም መቀየር አለበት፣ ፊቱን ወደ ልማት ማዞር አለበት፣ ወደ ሰላምና ወደ ልማት ማዞር አለበት። ላሳስባችሁ የሚፈልገው ሲዳማ እንካሬው ያለው ባህሉ ላይ ነው። ስትታገሉ አንድ ሆናችሁ እንድትታገሉ ያደረገው ባህላችሁ።
የኦሮሚያ ክልል ፕሬዝዳንት አቶ ሽመልስ አብዲሳ በበኩላቸው መልካም ምኞታቸውን ገልጠው ኢትዮጵያውያን እኔ ብቻ ከመለው አስተሳሰብ በመውጣት በአብሮነትና በአንድነት እሴቶች ላይ እንዲያተኩር ጠይቀዋል።
ኢትዮጵያ ላይ ጋሬጣ ሆኖ የኢትዮጵያን አንድነት እየሸረሸረ ያለው እኔ የኔ የሚሉ ኋላ ቀር አስተሳሰቦች ናቸው። የኔ በላይ የበላይ ነው፣ የኔ ሃይማኖት የበላይ ነው የሚሉ ኋላ ቀር አስተሳሰቦች ናቸው። እነዚህ አስተሳሰቦች ሁለተኛ በኢትዮጵያ ምድር ላይ ቆሞ መሄድ አይችሉም። ስለዚህ እኛ ኢትዮጵያውያን በጋራ ቆመን አንድነታችንን የማጠናከር በጋራ ቆመን በእኔ መንፈስ የሚዘሩ ጥላቻዎችን የክፍፍል መንፈሶችን ታለል ያሸነፍ ይበል ልማት ላይ ይበል መማርለን ይበል ፈተን የኢትዮጵያን አንድነት የኢትዮጵያን ብልጽግና የኢትዮጵያን መጻይድን የምናረጋግጥበትን ስራ ላይ አተኩረን መስራት ይገባል።
ዛሬ በአዋሳ ጉዱማ ላይ ተከበረው የሲዳማ ዘመን መለወጫ ፍቼ ጨምባላላ በዓል በሰላም መጠናቀቁን የአዋሳ ከተማ ፖሊስ አስታውቋል። በዓሉ ለሚቀጥሉት 15 ቀናትም በሲዳማ ክልል እየተከበረ እንደሚቆይም ለማወቅ ተችሏል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ከመደበኛው የአማርኛ ቋንቋ ስርጭታችን በተጨማሪ ዘወትር በየለቱ ጋቢና ቪኦኤ ከምሽቱ 2 ሰዓት ጀምሮ ይተላለፋል።
ጋቢና ቪኦኤ አርብ ሚያዝያ 14 2014 ዓ.ም ተምረት በሚኖረው የቀጥታ ስርጭት በውጭ ሀገራት የሚኖሩ ወጣቶች ባህልና ትውፊታቸውን ለመጠበቅ በሚያደርጉት ጥረት ዙሪያ ውይይት ያከናውናል። ወጣቶች የተለያዩ ባህሎችን ለማስተዋወቅ ከአዳዲስ ባህሎችና ትውፊቶች ጋር ለመላመድ በሚያደርጉት ጥረትና በገጠማቸው ፈታኝና አስደሳች ገጠመኞች ዙሪያም እንነጋገራለን። በዚህ ልዩ የባህል ስርጭት ላይ ልምዳችሁን ማካፈል የምትሹ አስተያየትና ጥያቄያችሁን ማጋራት የምትፈልጉ ሁሉ በውስጥ መስመር ስልካችሁን አስቀምጡልን ደውለን እናገኛችኋለን። አሊያም ደግሞ አስተያየታችሁን ከዚህ መልእክት ስር ተውልን በመሰናዷችን ውስጥ እንዲካተት እናደርጋለን። ጥያቄዎቻችሁን በስልክ ለማድረስ የመደመር ምልክትን ተጭናችሁ 1-202-205-9942 የውስጥ መስመር 14 ላይ በድምጽ የተቀረጸውን መመሪያ ተከትላችሁ ጥያቄዎቻችሁን አኖሩልን። የዋትስአፕ ቁጥራችን የመደመር ምልክት 1-202-251-3505 ነው። መልእክታችሁን በድምጽ ቀርጻችሁ አስቀምጡልን። ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
የምሽቱ መሰናዷችን በዚሁ ተጠናቀቀ። ስመኝሽ የቆየ ነበርኩ። ሰላም ደናደሩ።